ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 11 2011 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁ አዲሱ አበበና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
ጠቅላይ ሚኒስትር አብይ አህመድ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያዩ።
አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድን ነው የተቸገርነው? እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየ ነው። የትናንቱን እናውቃለን ያደግንበትም ስለሆነ። እኛ ስለሱም እያወራ መኖር አንፈልግም።
በአብይ ርዕስ ዘገባ ይዘናል። ለአርዕስተ ዜናው አዲሱ፣
በቦረና ዞን 5 ሰዎችን የገደሉ የመከላከያ አባላት ታሰሩ። የናይጄሪያ ፕሬዝዳንታዊ ምርጫ መተላለፍ የዚያችን አገር የምርጫ ተአማኒነት ጥያቄ ውስጥ ከተተ። ኢራን የዓለማችን ዋነኛዋ የሽብርተኞች ደጋፊ ተደርጋ ተፈረጀች። ከዜናችን መካከል ዋናዎቹ ናቸው።
አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በቦረና ዞን ሚኦ ወረዳ አዲ ሎላ በሙሽሮች ላይ ተኩሰው 5 ሰዎችን የገደሉ የመከላከያ ኃይል አባላት በቁጥጥር ስር ዋሉ። የወረዳው ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገሎ የሟች ቤተሰቦች የደም ካሳ እንዲያገኙ የወረዳው አስተዳደር እየሰራ መሆኑን ለአሜሪካ ድምፅ ተናግረዋል። ዳዊት ገልሞ ነው ዘገባ የላከልን።
ባለፈው ማክሰኞ የካቲት 5/2011 ዓመተ ምህረት ቦረና ዞን ሚኦ ወረዳ እዲሎላ በመትባል ከተማ ሰዎች ላይ ግድያ የፈጸሙ የመከላከያ ኃይል አባላት በቁጥጥር ስር መዋላቸውን ወረዳው አስታወቀ። የሚኦ ወረዳ ኦሮሞ ዲሞክራቲክ ፓርቲ ቢሮ ኃላፊ አቶ ሶራ ገልገለው በግድያው ተሳትፈዋል የተባሉ የሰራዊት አባላት ሚኦ ወረዳ በሚገኘው የኢፌዴሪ መከላከያ ኃይል ካምፕ በቁጥጥር ስር እንዳሉ ተናግረዋል።
ማሪናማ እንገዳ ኩማሊክ ዘላዋኔ ያዳ ወሊድ ደብነ ጅራ
ውይይታችንን ለመቀጠል በተስማማነው መሰረት ይኸው አሁን ተመልሰን ተገናኝተናል። ዛሬ ስንገናኝም በግድያው የተሳተፉትን ሰዎች ለይተው እንዲያመጡልን ነበር። እነሱም 3 ሰዎችን ለይተዋል። ሰዎቹ በተጨባጭ ታስረዋል። 30 አባላት ያሉት ኮሚቴም ሄዶ ሰዎቹን አይቷቸዋል። በቁጥጥር ስር ያሉትን ስማቸውንና ፎቶአቸውን ወስደናል። ከዚያም ከመከላከያ ኃይል አባላት ጋር ውይይት አድርገናል። ግድያውን የፈጸሙ ሰዎች በቁጥጥር ስር ስላሉ ከአካባቢው ህብረተሰብ ጋር እንዴት በሰላም መኖር እንደሚችሉም ተወያይተናል።
ስለ ወደፊት የፍርድ ሂደት ክትትል ጉዳዩን እየተከታተለ ያለውና 30 አባላት ያሉት ኮሚቴ በሚመጣው ቅዳሜ ውሳኔ ይሰጣል ብለዋል። በአካባቢው የሚገኙ የመከላከያ ኃይል አዛዦችም የኮሚቴውን ውሳኔ ለመቀበል ዝግጁ ናቸው ሲሉ አክለው ገልጸዋል። በተክሱ ህይወታቸው ያለፈ ሰዎች ቤተሰብ የደም ካሳ ያገኛሉ ወይ?
በእኛናም ድረስ ስላት ቤጊሳኒ ያካፈላሙ አንጀል ያልዱብሳ ይራወራኒ ጃሪዞን በርባዳኒ
አሁን ቤተሰቦቻቸው የደም ካሳ እንዲከፈላቸው እየተነጋገርን ነው። የመከላከያ ኃይል አዛዦችም በአካባቢው ባህል መሰረት ጥያቄውን እንድናደርስላቸው ነግረውናል። ይህም እንዲሳካ ከሞያሌ የመጡ የቦረና ሽማግሌዎችም ከኛ ጋር ናቸው። ይሳካልናል ብለን ተስፋ እናደርጋለን።
በቁጥጥር ስር ውለዋል የተባሉት የመከላከያ አባላትም ሚኦ ወረዳ በሚገኘው የኢትዮጵያ መከላከያ ካምፕ ውስጥ መሆናቸውን አቶ ሶራ አስረድተዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
አመሰግናለሁ ገልሞ ለዘገባው። የሶማሌ ብሔራዊ ክልላዊ መንግስት በጅግጅጋ እየተካሄደ ባለው የከተሞች ፎረም ዘርፈ ብዙ ጥቅሞችን እያገኘው ነው አለ። በርካታ ከተሞች አንድ ቦታ ተሞክሯቸውን ማቅረባቸው ለክልሉ የከተማ ልማት ስራዎች መልካም ግብአት ሆኗል ሲሉ በክልሉ የከተማ ልማትና መልካም አስተዳደር የሥራ ሂደት መሪ አቶ ሰመተር ፈለቀ ለቪኦኤ ገልጸዋል። ክልሉ ከዚህ በፊት በአራት ወይም በአምስት ከተሞች ብቻ ተወክሎ በከተሞች ፎረም ላይ ይገኝ እንደነበር ያስታወሱት አቶ ሰመተር አሁን ግን 18 የክልሉ ከተሞች በአውደ ርዕዩና አውደ ጥናቶቹ ላይ በመሳተፍ ወደ የዞናቸው ሲመለሱ ከፍተኛ የከተማ ልማት ንቅናቄ ሊያካሄዱ የሚችሉባቸውን ግብአቶች እያገኙ ናቸው ብለዋል ኃላፊው። በጅግጅጋ በተካሄደው የከተሞች ፎረም እና አውደ ጥናት ላይ የተጠናቀረ ዘገባ በምሽቱ ዝግጅታችን ይዘናል።
ፖሊስ የበታች ፍርድ ቤት በአቶ ኢሳያስ ዳኛው ጉዳይ በሰጠው ውሳኔ ቅር በመሰኘቱ ለፌደራል ጠቅላይ ፍርድ ቤት ይግባኝ አለ። የተጠርጣሪ ጠበቆች ፍርድ ቤቱ የህልና ፍርዱን እንዲሰጥ ብቻ እንጠይቃለን ብለዋል። ፍርድ ቤቱ ቀጠሮ ቆርጧል። መልስካቸው አማሃ አጥራ ያለ ዘገባ ልኮልናል።
ፖሊስ የካቲት 7/2011 ዓ.ም ምረት የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት አቶ ኢሳያስ ዳኘው በ50 ሺህ ብር ዋስ እንዲፈቱ በሰጠው ውሳኔ ቅር በመሰኘት ተዛዙ እንዲታገድ ለፌደራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብሏል። ዛሬ ከቀትር በኋላ ፖሊስ ባቀረበው አቤቱታ እንደገለጸው ተጠርጣሪው አቶ ኢሳያስ ዳኘው ከ2001 ዓ.ም ምረት እስከ 2005 ዓ.ም ምረት በነበረው ጊዜ በኢትዮ ቴሌ የአንድ ዘርፍ ዳይሬክተር ሆነው ሲያገለግሉ ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የሥራ ውል ተፈራርመዋል። በዚህ የሥራ ውል ተፈጽመዋል ከተባሉት የወንጀል ድርጊቶች መካከልም ለተወሰኑ ሰራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም የተዘረዘሩ ሰራተኞች 409,495 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚል ነው። ለዚህም ጥርጣሬ መነሻ ማስረጃዎች እንዳሉትና የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ለበታች ፍርድ ቤት ማመልከቱን፣ ይሁንና የበታች ፍርድ ቤት ተጠርጣሪን በዋስ እንዲፈታ መወሰኑን በመቃወም ይግባኝ ማለቱን ለችሎቱ ተናግረዋል። የተጠርጣሪ ጠበቆችም ፖሊስ ይህን ማመልከቻ ለፍርድ ቤት ያስገባው ተጠርጣሪን ላለፉት 3 ወራት በእስር ይዞ ሲመረምር ከቆየ በኋላና በዋስ እንዲፈቱ ሲወሰን መሆኑን የችሎት ተመልክቶ የህሊና ፍርዱን እንዲሰጥ አመልክተዋል። ክሱም ሐሰት እንደሆነና ለጥርጣሬ የሚያበቃ ማስረጃ እንደሌለም አመልክተዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ ውሳኔውን ለመስጠት የካቲት 13 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። የናይጄሪያ ፕሬዚደንታዊ ምርጫ ባለፈው ቅዳሜ ካሄዳል ተብሎ በመጨረሻው ደቂቃ ለአንድ ሳምንት መራዘሙ በሀገሪቱ ውስጥ ሐቀኛና ነጻ ምርጫ ስለመካሄዱ ጥርጣሬ አስነስቷል። ለናይጄሪያውያን ይህ ያልተለመደ ባይሆንም በጸጋ የተቀበሉት ግን እንዳልነበርም ተገልጿል። ናይጄሪያ ውስጥ ምርጫ በሰዓቱና በተገባው ቃል መሰረት ሳይካሄድ ሲቀር ተደጋግሞ መስተዋሉ ባለፉት ዓመታት ውስጥ መዛግብት ያስረዳሉ። የሆነ ሆኖ የምርጫ ጊዜ ማስተጓጎል ወይም ማስተላለፍ የናይጄሪያ ብቻ ችግር አይደለም ተብሏል። በመላ አፍሪካ ውስጥም ፕሬዚደንታዊ ምርጫዎች 27 ያህሉ ባለፉት ጥቂት ዓመታት ውስጥ የተካሄዱት ዘግይተው ነው። ባለፉት 10 ዓመታት ፕሬዝደንታዊ ምርጫ ካካሄዱ ሀገሮች መካከል የተወሰኑት ቀድሞ የታቀዱ ቀኖችን ያልጠበቁ የዘገዩ እንደነበርም ቪኦኤ ከምርጫዎች ኢንስቲትዩት ጠንካራ ዴሞክራሲ ለአፍሪካ መርሃ ግብር ወይም ኤሌክቶራል ኢንስቲትዩት ፎር ሰስቴይነብል ዴሞክራሲ ኢን አፍሪካ ከሚባለው ተቋም ያገኘው ትንታኔ ያስረዳል።
በመጨረሻም ኢራን የአልቃይዳ ዋነኛ የሥራ አመራር የሆኑትን ሰዎች አስጠልላለች በማለት ሳውዲ አረቢያ ክስ አሰማች። ሳውዲ በተጨማሪም ባለፉት ሳምንት 27 የኢራን እስላማዊ አብዮታዊ ዘብ ለሞቱበት የአጥፍቶ ጠፊ ጥቃት የሪያድ እጅ አለበት ተብሎ የቀረበባትንም ክስ አስተባብላለች። ጎረቤት ፓኪስታንን እየጎበኙ ያሉት የሳውዲ ውጭ ጉዳይ ሚኒስትር አብድል ቢን አህመድ አልጁበር ናቸው ክሱንና ማስተባበያውን ዛሬ ያሰሙት። ኢራን ከ911 የሽብርተኞች ጥቃት ጀምሮ የኦሳማ ቢን ላደንን ልጅ ጨምራ ዋና ዋናዎቹን የአልቃይዳ የሽብር መሪዎች ታስጠልል እንደነበረ የተናገሩት የሳውዲው ሚኒስትር ኢራን የዓለማችን ዋናዋ የሽብርተኛነት ደጋፊ ነችም ብለዋል። ሚኒስትሩ አልጃበር ይህን የተናገሩት ከፓኪስታኑ አቻቸው ሻህ መህሙድ ቁረሺ ጋራ ኢስላማባድ ውስጥ በሰጡት ጋዜጣዊ መግለጫ ነው። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 11 2011 ዓመተ ምህረት ምሽት ፕሮግራም ነው።
ግብረ ገብነት እየተናደ የተውሶ ባህል ማንነታችንን እየወረበረ ሄደ የሚሉ ብዙ አይደሉም?
እንደሚገባን ያስተማራችሁን የቀረጻችሁን አይደለም በዚህ ሰዓትና አሁን ላለው የሥርዓት መፋለስ ወጣቶች ላይ የሚታየው ግብረ ገብነት ችግር ትልቁን ኃላፊነትም ተስሉት አባቶቻችን ናችሁ።
የደሴ ወጣት
ማህበራዊ ሚዲያዎች ሰላምን ከመስበክ ይልቅ መጣብህ ሄደብህ አማራው በትግሬው ላይ ትግሬው በኦሮሞው ላይ ተነሳበት አቃጠለው በብዙስ ደረጃ ምናየው ይሄ ነው። ወጣቱ ሊያስበት ይገባል። ሀገር ከለለ ተምሮ መመረቅ ሰርቶ ማደግ የለም።
የደሴ መምህር በሁለቱም ላይ ዘገባ አለ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ጋራ ከምዕራብ ወለጋ ቤጊ ወረዳ ነዋሪዎች ጋር ተወያይተዋል። ውይይቱን የታደሙ አንድ የወረዳው ነዋሪና የቤጊ ከተማ ከንቲባ ሰላምና የመሰረተ ልማት አውታሮች የውይይቱ ዋና ጉዳዮች መሆናቸውን ተናግረዋል። ናኮር መልካ ከነቀምቴ ዘገባለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በምዕራብ ወለጋ ዞን ቤጊ ወረዳ በመገኘት ከወረዳው ማህበረሰብ አባላት ጋር ውይይት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ በድረገጹ እንዳሰፈረው ነዋሪዎቹ የመሰረተ ልማት እጦትን እንደ ዋነኛ ችግር አንስተዋል። ጠቅላይ ሚኒስትሩና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ለሰላምና ልማት መረጋጋትና ለአንድነት አስፈላጊነት ለህዝቡ ንግግር ማድረጋቸውን የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ጠቅላይ ሚኒስትር አብይ አህመድ የአስፋልት መንገድና መብራትን በተመለከተ የፌደራል መንግስት የቤት ስራውን ወስዶ የሚሰራ መሆኑን ጠቁመው ህብረተሰቡ በመግባባት ችግሮቹን እንዲፈታ መልእክት አስተላልፈዋል። አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድነው የተቸገርነው? እኛ የነገውን እያየን ነው። ሰው ደግሞ የትናንቱን እያየ ነው። የትናንቱን እናውቃለን ያደግንበትም ስለሆነ እኛ ስለሱም ይያወራ መኖር አንፈልግም። 40 አመትም መቆየት አንፈልግም። ባጭር ጊዜ ውስጥ አላማችንን ካስተካከን እኛ ያየነው ነገር ልዩ ነገር ነው። አይናችሁ ከተከፈተ ለሌላውም ትተርፋላችሁ። ታሪክና ባህላችን ኦዳስር ዑጭ ብሎ መመካከር ነው። መነጋገር ይቻላል፣ መተቻቸትም ይቻላል። ከመገዳደል ግን መውጣት አለብን።
የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ለማ መገርሳም ስለሰላም አጽንኦት ሰጥተው ያነሱ ሲሆን በተለይ አርሶ አደሮችን ተጠቃሚ የሚያደርጉ የግብርናና መስኖ ስራዎች ላይ መስተራት አለበት ማለታቸውን የክልሉ መገናኛ ብዙሃን ኦቤን ዘግቧል።
ከልማት ጋር ተያይዞ ቤጊ ብቻ ሳይሆን መላ ኦሮሚያ ውስጥ ችግር አለ። ቤጊ ለብቻ የተጠቀመው ነገር ወይም ያጣው ነገር የለውም። የክልሉ መንግስት የኦሮሞን ህዝብ ህይወት ለመቀየር በዝናብ ላይ ብቻ ተመስርተን ሳይሆን ያለንን ገንዘብ አውጥተን በመስኖ ላይ እየሰራን ነው። አብዛኛው የመስኖ ስራ ደግሞ ምዕራብ ላይ ነው ያለው። ያለምንም ጥቅም እንዲሁ የሚፈሱ ብዙ ወንዞች አሉ። በዚህ ላይ እንሰራለን። ነገር ግን ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ እንዴት የልማት ስራ ማከናወን ይቻላል? እንዴት መስራትም ሆነ ሰው መሆን ይቻላል?
በውይይቱ ላይ ከተሳተፉት መካከል አቶ ቀልቤሳ አርፋሳ የጠቅላይ ሚኒስትሩ ቅጽበታዊ ጉብኝት እንዳስገረማቸው ከተናገሩ በኋላ በውይይቱ ወቅት በዋነኝነት ያነሷቸውን አንኳር ጉዳዮች አብራርተዋል።
አገር የሚመራ መንግስት እዚህ መጥቶ ከኛ ጋር አቧራ ውስጥ ቁጭ ብሎ ችግራችንን ስላየልን በጣም ደስ ብሎናል። የልማት ችግርንም በተመለከተ ለምሳሌ መንገድ፣ ውሃ፣ መብራት፣ ትምህርት ቤት፣ ሆስፒታልም ቢሆን ተገነባ እንጂ በቂ ሐኪም መድኃኒት የለውም። እሳቸውም በዚህ ላይ አስተያየት ሰጥተዋል።
የከተማው ከንቲባ አቶ አብዱል ከሪም ከበደ ጠቅላይ ሚኒስትሩ የወረዳው ነዋሪዎች ላነሱላቸው ጥያቄዎች መልስ መስጠታቸውን ጠቅሰው በአካባቢው ታጣቂዎቹ ሲንቀሳቀሱ የነበረ የኦሮሞ ነጻነት ግንባርና ኦሮሞ ዲሞክራሲያዊ ፓርቲ መካከል የተፈጠረውን አለመግባባት በሽምግልና ለመፍታት የተጀመረው ሂደት ተጠናክሮ እንደሚቀጥል ማውሳታቸውን ገልጸዋል። ጠቅላይ ሚኒስትሩ ከሁሉም በላይ ሰላምን ማስፈን የወረዳው ነዋሪዎች ትኩረት እንዲሆን አበክረው ተናግረዋል ብለዋል። ሰላማችንን አብረን እንመለሳለን፣ አንድነታችንንም እናጠናክራለን። ነገር ግን ገጠርን ከገጠር ገጠርን ከከተማ የሚያገናኝ መንገድ የለንም። የሚመረተው ምርት ጥቅም ላይ ስለማይውል በዚህም በኩል ችግር አለ። መንግስት ከኛ ርቆ ስላለ ረስቶናል ብለው ነው ጥያቄ ያነሱላቸው። እሳቸውም ቃል የገቡልን ሰላሙን ተግባብተን ወደ ነበረበት መልሳለን ብለው ነው። የተነሱትንም የልማት ጥያቄዎች በሂደት ለመመለስ በትግስት ጠብቁን ብለዋል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
አመሰግናለሁ ናኮር ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአዲስ አበባ ከተማ ወጣቶች ከመቀሌ ወጣቶች ጋር ተገናኝተው ተነጋግረዋል። ከትናንት በስቲያ ቅዳሜ መቀሌ የገባው የአዲስ አበባ ቡድን 500 ወጣቶችንና የከተማይቱን አስተዳደር አመራር አባላት ያቀፈ እንደሆነ ተገልጿል። ሙሉጌታ አጽባሃ ከመቀሌ ተጨማሪ አለው።
ወጣቱ በአንድነት ለሰላም ዘብ ሊቆም ይገባል ያሉት ከአዲስ አበባ ከተማ ለጉብኝት መቀለ ከገቡ ወጣቶች መካከል ወጣት ስንዱ ይሁኔ ናት።
አሁን ይሄ በብሔር በዘር በምን መለያየቱን ትተን አንድ ሆነን አንድ ኢትዮጵያ አንድ አድርገን ለመኖር ነው አቋማችን የኛ። አሁን እዚህ ጋር ያለነው የመቀሌ ወጣቶችን እነሱ ጋር ሆነ ግን መስራት ያለብን ባህር ዳር ሄደናል፣ አዋሳ ሄደናል፣ አሁን መቀሌ መተናል። የመቀሌና ትከን አሁን ደግሞ ስንሄድ ወደ ሌሎቹ ደግሞ ከባህር ዳር ከሶስታችን አራት እንሆንና ወደ ሌላ ክፍለ ሀገሮች እየሄድን በቃ ስለ ፍቅር መስበክ ነው ያዝነው።
ሌላው የአዲስ አበባ ወጣት ሚካኤል ወርቆም ይህንን ያረጋግጣል።
በሀገራችን ላይ ባለው ወቅታዊ በሆነው የፖለቲካ ችግር ምክንያት ብዙዎቹ እየተጎዳን ያለ ነው ወጣቶች ነው። ወጣቶች ስልህ የአዲስ አበባ፣ የመቀሌ፣ የባህር ዳር አይደለም፣ የመላ የኢትዮጵያ ሕዝብ ወጣት ነው እየተጎዳ ያለው እና ወጣቱን እርስ በእርስ አገናኝተን ወጣቱ አንድ መሆናችንን እምንጮኸው ስለ አንድ ኢትዮጵያ መሆኑን የሚያንጸባርቁ ስራዎችን ስለ ሰላም የምንሰብካቸው ነገሮችን
ወጣቶች እየተገናኙ እርስ በርሳቸው የሚያደርጉት ውይይት ቀጣይነት ሊኖረው ይገባል ያሉት ደግሞ የመቀለ ከተማ ወጣት ደስታ ሀጎስ ነው።
የኢንፎርሜሽን ጋፕ አለ ማለት ምን ማለት ነው? እዛ ሩቅ ሆነ ሲወራልህና መተህ ስታየው ልዩነት አለውና በምክንያት እንድናምን አውቀን ለትክክለኛ በትክክለኛ ሰዓት በትክክለኛ ቦታ ወሳኝ ሰዎች እንድንሆን ስለሚያደርገን አንዱ ወደ አንዱ መሄድ ከፍተኛ ጥቅም አለው ብያስባለሁ።
የጣመ ሐድሽም ሐሳብ ተመሳሳይ ነው።
ሰላም ነው የሚያስፈልገን፣ ጦርነት አያስፈልገንም፣ ሁከት አያስፈልገንም፣ ፋብሪካ መቃጠል አይጠበቅብንም፣ ፋብሪካ መጨመር እንጂ። እኛ የመቀሌ ከተማ ወጣቶችም ሰላም እንዴት እንደሚጠበቅ አሳይተናል፣ ልምዳችን አሳልፈናል፣ አይቶ ነው የሄዱት። ስለዚህ እኛም ከአዲስ አበባ ወጣቶች ቀጣይነት ቢኖረው ይሄ ግንኙነት።
የመቀሌ ከተማ ከንቲባ ኢንጂነር አርአያ ግርማይ፣ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ ወጣቶች እንዲገናኙ ማድረጋቸው የሚመሰገን ተግባር ነው ብለውታል። የመቀሌ ወጣቶችም ለሰላም እያደረጉት ያሉት አስተዋጽኦ ምስጋና አቅርበውላቸዋል።
አዲስ አበባ ከተማና የመቀሌ ከተማ እህት ከተሞች ናቸው። በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ላይ በጋራ ስንሰራ ቆይተናል። አሁንም ወደፊትም በተለያዩ ጉዳዮች ላይ በተለይ ታላቋ አዲስ አበባችን ብዙ ልምድ፣ ብዙ ሀብት፣ የእውቀትም የማቴሪያልም ስላላት ከእናንተ ጋር በመሆን ቀጣይ ልማታችን፣ ቀጣይ ግንኙነታችን እያጠናከርን መሄድ እንዳለብን
የአዲስ አበባ ምክትል ከንቲባ ዶክተር ሰለሞን ኪዳነ የጉብኝቱ ዓላማ የሁለቱንም ከተሞች ሁለንተናዊ ግንኙነት ለማሳደግ ወጣቶችም እርስ በራሳቸው እንዲተዋወቁ ለማድረግና የህወሓት 44ኛ ዓመት ምስረታ በዓል በጋራ ለማክበር ነው ብለዋል።
ዛሬ የወጣቶች የሰላምና የወንድማማች ፕሮግራም ስናከብር ወጣቶች የራሳቸውን አጀንዳ ከመቅረጽ አልፈው የሌሎችም አጀንዳ የሚሆንባቸው ጊዜያቶች ስላሉ በተለይ ወጣቶች ለሰላምና ለአጠቃላይ ለልማትና ዲሞክራሲ እድገት ያላቸውን ጉልህ ሚና ትኩረትን መስጠት አስፈላጊ ከመሆኑ አንጻር ይህንን ፕሮግራም ማሳካት አስፈላጊ ስለሆነ ተጀምሯል።
ከቡድኑ ጋር አብረው ይጎበኛሉ ተብለው ነበረው ኢንጂነር ታከለ ኡማ ባጋጠማቸው የጤና እክል አለመገኘታቸው የገለጹት ዶክተር ሰለሞን ባለመገኘታቸውም ይቅርታ ጠይቀዋል ብለዋል። የልኡካን ቡድኑ የመቀለ ሰማዕታት ሐውልትና የሐጽ ዮሐንስ ቤተ መንግስት ጉብኝት አድርጓል። የአዲስ አበባ ከተማ አስተዳደር ለአድዋ ፓን አፍሪካን ዩኒቨርሲቲ 10 ሚሊዮን ብር እንዲሁም ለትግራይ የጦር አካል ጉዳተኞች 2 ሚሊዮን ብር በጉብኝት ወቅት አበርክቷል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታ እናመሰግናለን። የኬንያ መንግስት ሞቃዲሾ ያሉትን አምባሳደሩን ለመጥራትና ናይሮቢ ያሉትን የሶማሊያ አምባሳደር ለማስወጣት በወሰነው በአሁን ወቅት የሶማሊያ መንግስት ውጥረቱን የማርገብ እርምጃ መውሰዱን የሶማሊኛ አገልግሎት ባልደረባችን ሃሩን ማሩፍ ዘግቧል። ዝርዝሩን አዳንሽ ፍሳዬ ታቀርባለች።
የሶማሊያ መንግስት ላንት ማታ ባወጣው መግለጫ በአጨቃጫቂው የባህር ግዛት አካባቢ ለውጭ ተጫራቾች ያቀረብኩት ነገር የለም ብሏል። ሶማሊያንና ኬንያን የሚያጨቃጭቀው የባህር ግዛት ጉዳይ ሄግ በሚገኘው ዓለም አቀፍ ችሎት ውሳኔ እስከሚያገኝበት ጊዜ ድረስ ለጨረታ የማቅረብ እቅድ የለኝም ይላል የሀገሪቱ መንግስት። ሶማሊያ በተጨማሪም ችሎቱ ውሳኔ ከመስጠቱ በፊት በሚያጨቃጭቀው የባህር ግዛት በግሏ የምታካሄደው እንቅስቃሴ አይኖርም በማለት ለኬንያ ማረጋገጫ ሰጥታለች። ኬንያ ሞቃዲሾ ያሉት አምባሳደሯ ሉካስ ታምቦን ለአስቸኳይ ምክክር ባለፈው ቅዳሜ ወደ ሀገር ጠርታለች። ኬንያ አምባሳደሯን የጠራችው የሶማሊያ ፌዴራል መንግስት በኬንያ ግዛት የሚገኘውን የነዳጅ ዘይትና የጋዝ አካባቢን ለጨረታ ለማቅረብ እጅግ አሳዛኝና አይን ያወጣ ውሳኔ በመውሰድ ነው ብላለች። ኬንያ በተጨማሪም በግዛቷ ያሉት የሶማሊያ አምባሳደር ለምክክር ወደ ሶማሊያ እንዲመለሱ አዛለች። የሶማሊያ መንግስት ታዲያ ኬንያ አስቀድማ ሶማሊያን ሳታማክር የሶማሊያ አምባሳደር ከኬንያ እንዲወጡ ማዘዟ ያሳዝናል ሲል ቅሬታውን ገልጿል። ከ12 ቀናት በፊት ለንደን በተደረገ ጉባኤ ላይ ሶማሊያ ሁለት የብሪታንያ ኩባንያዎች ያጠኑትን የጥልቅ ባህር መንቀጥቀጥ ሐዘን አቅርባለች። ነገር ግን በጉባኤው ላይ ያነሳሁት የጨረታ እቅድ የለም ስትል አስተባብላለች። ከዚያ በኋላ ኬንያ ትላንት ባወጣችው መግለጫ የኬንያን የባህር ግዛት በተሳሳተ ገጽታ የሶማሊያ ግዛት አስመስሎ ማቅረቡ አሳዝኖኛል ብላለች። በጉባኤው ላይ የታየው የተሳሳተ ያለችው ካርታ እንዲነሳም ጠይቃለች። ሶማሊያ በበኩሏ ትላንት በሰጠችው ምላሽ የተባለው ካርታ የሚያሳየው ሶማሊያ ግዛቴ ነው የምትለውን የባህር ቀጠናን ነው። ሶማሊያ ከኬንያ ጋር ያለው የባህር ድንበር እንዲካለል በዓለም አቀፍ ችሎት ፊት ከቀረበው የተለየ አይደለም ብላለች። የሶማሊያና የኬንያ የባህር ግዛት ድንበር እንዲካለል ሶማሊያ ከአራት ዓመታት በፊት ባቀረበችው ጥያቄ መሰረት ሄግ በሚገኘው ዓለም አቀፍ ችሎት እየታየ ነው። የሚያጨቃጭቀው የባህር ግዛት 100 ሺህ ኪሎ ሜትር ይሆናል። ኬንያ ግን ችሎቱ በጉዳዩ ላይ የመፍረድ መብት የለውም በሚል ተቃውሞ አቅርባለች። ችሎቱ ግን መብት አለኝ በማለት ሁለቱ ሀገሮች ጉዳያቸውን በጽሑፍ እንዲያቀርቡ ጠይቋል።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች በ19 በ22ና በ22 በ25 እና በ31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ እየተላለፈላችሁ ያለውን የሰኞ የካቲት 11 2011 ምሽት ፕሮግራም ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከዌብሳይታችን amharic.voanews.com ብላችሁ ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ በአዲስ መልክ የተዘጋጀውን የቪኦኤን አፕ በነጻ ጭናችሁ ወይም አድሳችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን የሰዓቱን ዋና ዋና ርዕሰ ዜና አዲሱ ያሰማናል።
በቦረና ዞን ሚኦ ወረዳ እዲሎላ በሙሽሮች ላይ ተኩሰው 5 ሰዎች የገደሉ የመከላከያ ኃይል አባላት በቁጥጥር ስር መዋላቸው ተገለጠ። ባለፈው ቅዳሜ ይካሄዳል ተብሎ መጨረሻ ደቂቃ በአንድ ሳምንት የተራዘመው የናይጄሪያ ፕሬዝዳንት ምርጫ በዛች ሀገር ሀቀኛና ነጻ ምርጫ ስለመካሄዱ ጥርጣሬ አስነስቷል። እንደ አውሮፓ አቆጣጠር ከ2007 ጀምሮ ምርጫ በሰዓቱና በተገባው ቃል መሰረት እንዳልተካሄደ የምርጫ መዛግብት ይናገራሉ። በመላው አፍሪካ እንደ አውሮፓ አቆጣጠር ከ2009 ጀምሮ ከተደረጉ 102 ፕሬዝዳንታዊ ምርጫዎች 27ቱ ዘግይተው ነው የተካሄዱት። ቀጣ ኢራን የአልቃይዳ ዋነኛ የሥራ አመራር የሆኑትን ሰዎች አስጠላለች በማለት ሳውዲ አረቢያ ክስ አሰማለች። ኢራን ከዓለም ዋናዋ የሽብርተኞች ደጋፊ እንደሆነችም የሳውዲው ሚኒስትር ተናግረዋል። ዜናው አበቃ።
አመሰግናለሁ አዲሱ ለአርዕስተ ዜናው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ሴድራክ ፍራንክሊን፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዲሱ አበበ ነን።
ዘንድሮና ድሮ ግብረ ገብነት
ሁሉ ነገር ድሮ ቀረ የሚሉ ወገኖች አጥብቀው ከሚሟገቱባቸው አጀንዳ ውስጥ ቀዳሚው የግብረ ገብነት ጉዳይ ነው ይለናል የሚከተለው ዘገባ መንደርደሪያ። ግብረ ገብነት እየተናደ የተውሶ ባህል ማንነታችንን እየወረበረ ሄደ ይላሉ። ይህ አስተሳሰብ አድማሱን አስፍቶ በአዲስ ገጽታ መንጸባረቅም ጀምሯል። ግብረ ገብነት በተሸራሸረበት ወይም በተሸረሸረበት ትውልድ ውስጥ አገራዊ ተቆርቋሪነት ይኮስሳል፣ ምክንያታዊ አስተሳሰብ ይጠፋል፣ ለዚህ ደግሞ ቀዳሚ ተጠያቂዎቹ የሃይማኖት አባቶች ናቸው የሚሉ አስተያየቶች እየተሰሙ ነው። የእምነት ተቋማትና የሃይማኖት አባቶች የድርሻቸውን አለመወጣት ከቅርብ ጊዜያት ወዲህ ለሚስተዋሉ መሰረተ ኢትዮጵያዊ ያልሆኑ ድርጊቶች መከሰት ምክንያት ነው ሲሉም ይሟገታሉ ብዙዎች። መስፍን አራጌ ከደሴ ተከታዩን ልኳል።
የማህበራዊ ሳይንስ ተጠብቆች፣ የታሪክ ተመራማሪዎች፣ የተለያዩ እምነት መእመኖች በተለያዩ አጋጣሚዎች በሚያዘጋጇቸው አውደ ጥናቶች የሚያነሱት ቁም ነገር አለ። የኢትዮጵያና የኢትዮጵያዊነት መገለጫ የሆኑት ግብረ ገብነትና አገራዊ ተቆርቋሪነት መሰረታቸው እየተሸረሸረ ህልውናቸው አደጋ ላይ ወድቋል ይላሉ እነዚህ የህብረተሰብ ክፍሎች። በርካቶች እንደሚሉት ይህን የማስቀጠል ኢትዮጵያዊ አደራ ሃይማኖታዊ ኃላፊነት የተጣለባቸው የሃይማኖት አባቶች የሚጠበቅባቸውን ያህል አልሰሩም። በደሴ መድኃኔዓለም የሰንበት ትምህርት ቤት ተማሪ የሆነችው ወጣት ብርሃኔ ተገኝ
ወጣቱ የግብረ ገብነት ትምህርት በአግባቡ በዚህ ወቅት አግኝቷል የሚለው ጥያቄ ምልክት ውስጥ ያለ ነው። አባቶቻችን እንደሚገባን እያስተማራችሁን እየቀረጻችሁን አይደለም በዚህ ሰዓትና አሁን ላለው የስርዓት መፋለስ ወጣቶች ላይ የሚታየው ግብረ ገብነት ችግር ትልቁን ኃላፊነት የምትወስዱት አባቶቻችን ናችሁ።
እውነት ቤተ እምነቶችና የሃይማኖት አባቶች ሀገራዊ አንድነት እንዲመጣ፣ ሁለንተናዊ ሰላም እንዲሰፍን፣ ኢትዮጵያዊ ትውፊቶች ዘመን እንዲሻገሩ የሚጠበቅባቸውን አልሰሩም? የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢ ኦስታዝ አቡበከር አህመድ አስተያየት አላቸው።
እነዚህ የቤተ እምነቶች ኃላፊነታቸው አልተወጥተዋል ወይ የሚለው ላይ እኔ አልተወጡም ነው የራሴ። በተለይ ባለፉት ጊዜያቶች እዚች ሀገር ላይ የነበረው ስርዓት እዚህ ሀገር ላይ የሃይማኖት መሪም የሀገር ሽማግሌም እንዳይኖር አድርጓል ብል ማጋነን አይሆንም። ሃይማኖት መሪዎች ከእምነታቸው የበለጠ ለፖለቲካው ታማኝ ነበሩ።
የነስም ይብዛም አባቶች አቅማቸውን ያህል እያበረከቱ ነው የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ደብረማዊ ቅዱስ ሚካኤል ካቴድራል ስብከት ወንጌል አገልጋይ መጋቢ ሐዲስ ሚስጥረ ስላሴ ማናየ ናቸው።
አባቶች አቅማቸውን ያህል እየሰሩ ነው። ባይሰሩ ኖሮ ራሽን ጠፋ ነበር ብዬ አምናለሁ። እየሰሩት ያሉት ስራ ካለው ችግር አንጻር ስናየው ተመጣጣኝ አይደለም። ከዚህ የበለጠ መሰራት አለበት፣ ከዚህ የበለጠ መስጋት ይገባቸዋል በሚለው እስማማለሁ።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ትምህርት ክፍል መምህር ዶክተር ጀማል መሐመድ ደግሞ ቤተ እምነቶቹና የሃይማኖት አባቶቹ የተጣለባቸውን አደራ መወጣት በሚችሉበት ልክ አለመደራጀታቸው አሁን ለሚስተዋሉ ችግሮች ምክንያት መሆናቸውን ያስረዳሉ።
ሁሉም የእምነታቸውን መርሆች ሰው እያንዳንዱ ትውልድ ወጣቱን በላይ ጎልማሳውም ሽማግሌውም በዚያ መስመር ላይ ቢገኝ ኖሮ ሀገራችን አሁን የተደሰበት የፖለቲካ ቀውስ ውስጥ አልገባች ነበር።
እንደ ኢትዮጵያ ባለች ዘመናትን የተሻገረ የሃይማኖት መሰረት የዘረጋች ጠንካራ ባህል ያጎለበተች ማንነቷን ጠብቃ የቆየች ሀገር ትውልድ ቀራጭ አባት፣ ምክንያታዊ አስተሳሰብ ገንቢ የእምነት ተቋም እንዴት አጣች? ኡስታዝ አቡበከር
የኛን ቤተ መንግስትን መለከት ለምሳሌ ቤተ መንግስቱ ያለው ሚና ህዝባዊነት መሰረት ያለው አይደለም እኛ ማስተማር ወንድም ማነጽና መቅረጽ ቀርቶ ራሳቸው መሆን የማይችሉና እምነቱን የማያውቁ ሰዎች በእምነት መሪ ኃላፊነት እንደ ካድሬ ሲሾሙ ሲሸለሙ የነበረበት ሂደት ነው የነበረው። እነዛ ሰዎች ህዝብ የሚለወጥበት ማህበረሰብ የሚቀየርበት ስራ ሳይሆን የሚያስተባብራቸው እንደ ፖለቲከኛ ካድሬ የመንግስትን ስራ ከማስፈጸም ያለፈ ሚና አልነበራቸው።
በደሴ መንበረ ጸሐይ አቡነ ተክለ ሃይማኖት የሚያገለግሉት መምህር አንዷለም ፍስሃም ባለፉት አመታት መንግስት በቤተ ክርስቲያን መጠቀምን እንጂ ቤተ ክርስቲያን ሀገራዊ ግንባታ ላይ ያላትን ትልቅ ሚና እንድትወጣ እድሉን አለመስጠቱ ተጽዕኖ አሳድሯል ብለዋል።
ሀገራችን የሚታየው የሰላም እጦት ቤተ ክርስቲያናችን በስፋት ባለቤትነቱን ድርሻውን ልትወስድ ይገባል ብዬ አምናለሁ። አንዳንድ የፖለቲካ መሪዎች ለፖለቲካቸው ጥቅም ሲሉ እስከዛሬም ብዙ ጥፋቶች እንደጠፉ ቤተ ክርስቲያንም እንደተጎዳች እናውቃለን። ቤተ ክርስቲያን ለሰላሙም ለሀገር ልማቱም ለየትኛውም ነገር ታስፈልገናለች የሚል ሳቢ አልነበረም። እንደውም ተረግጠ ተናገሩ ተብሎ ተለክቶ የሚነገርበት ጊዜ ነበር።
ዶክተር ጀማል መሐመድ ደግሞ ፖለቲካዊ ጣልቃ ገብነቱ የእምነቱ አባቶችንና የእምነት ተቋማቱን ተልኮ አውቆት ቆይቷል ይላሉ።
ለፖለቲካ ምን ያህል ቆራጥ አላቸው? የኢህአዴግ ፖለቲካ ምን ያህል ሊጠብቁ ይችላሉ? ለኢህአዴግ ምን ያህል ታማኝ ናቸው? በሚል መስፈርት የሚመጡ ስለሆኑ ያኛውን ስራ ዘንግተውታል። እናም ደግሞ የዛው ውጤት አሁን ገፈቱን እየተቀበል ነው ማለት ይቻላል።
የሃይማኖት አባቶች ለግብረ ገብነት ቅድሚያ ሰጥተው የጠፋውን የመመለስ የጎበጠውን የማረቅ ኃላፊነት እንዳለባቸው ወጣት ብርሃኔ ታሳስባለች።
ግብረ ገብነት ከቤት ነው የሚጀምረው። ቤት ውስጥ ስርዓት ያለው ታላቅ ወንድም ካለ፣ በስርዓት ቤተሰቡን የሚመራ አባት ካለ በስርዓት የማይመራ ልጅ አይኖርም። እና ይሄንን ነገር ከቤት ይጀምራል፣ ከጎረቤት ይጀምራል። መጥፎ ነገር ስናይ የጎረቤት ልጆች እንደ ልጆች ታስበው መመከር ይገባቸዋል። ተው ማለት ይገባል፣ ማስተማር ይገባል።
በተለይ ትውልዱ ለአደንዛዥ እጽ ያለው ተጋላጭነት እንዲቀንስ አባቶች በመከረ መንግስት የተለያዩ የህግ ማዕቀፎችን በመዘርጋት ትውልድ የመታደግ ሚና መጫወት አለባቸው ተብሏል። ከዚህ በተጨማሪ የማህበራዊ ድረገጾች አጠቃቀም ጥንቃቄ ካልታከለበት የሚያስከትለው አደጋ የከፋ ነው ሲሉ መምህር አንዷለም ስጋታቸውን ያስቀምጣሉ።
ማህበራዊ ሚዲያዎች ሰላምን ከመስበክ ትልቅ መጣብህ የደብህ አማራው በትግሬው ላይ ትግሬው በኦሮሞው ላይ ተነሳበት አቃጠለው በብዙ ደረጃ ምናየው ይሄ ነው። ወጣቱ ሊያስበት ይገባል። ሀገር ከለለ ተምሮ መመረቅ ሰርቶ ማደግ የለም። እቺ ሀገር አዛውንት የሚጦሩባት፣ ወጣት ሰርቶ የሚያተርፍባት፣ ህፃናት ቧርቀው የሚያርጉባት እንዲሆን የእያንዳንዱ ሰው ድርሻ አለው። ለሀገር ጥፋትም ድርሻ ያለበት ማንኛውም ሰው ለሀገር ልማትም ድርሻ ያለበት። ስለዚህ በሀገር ጥፋት ላይ ድርሻ ያላችሁ ሰዎች እኔ እግዚአብሔር እንዳይቀየም እግዚአብሔር እጁ እንዳያነሳባችሁ ብትቆጠቡ የተሻለ ነው ብዬ አምናለሁ። በአንድነት አስተምሮ ታቸው ላይ ደግሞ ያላችሁ ሰዎች ካላችሁ አስፈታችሁ አንድነትን መስበክ እንዳለባችሁ አምናለሁ።
አገራዊ ለውጡ እውን ከሆነ ወራት ተቆጥረዋል። ቤተ እምነቶቹና የሃይማኖት አባቶች የተገኘውን ለውጥ ተጠቅመው የተሰጣቸውን እምነታዊና አገራዊ ተልዕኮ እንዲወጡ በርካቶች ይጠይቃሉ።
አዎ ለውጡ መጥቶ በአንድ ጊዜ ወደ ተፈለገበት ደረጃ ይደርሳሉ አይደርስም? ክፍተቶች አሉ። አዎ በትክክል አሉ። አሁንም የሃይማኖት መሪዎች መናበብ፣ መቀናጀት፣ ፈሪሃ አላህ ፈሪሃ እግዚአብሔር የሆኑ ሰዎች ተቋሙ ላይ በትክክል ተቀምጠው ህዝብን የማገልገልና ህዝብን የማስተማር ለሰው የመኖር ለፈጣሪያቸው ታዛዥ ሆነው ለሌሎች ሞዴል የመሆን ስራ መስራት አለባቸው። ያን መስራት ካልቻል ትውልድ ላይ የሚደርሰው ኪሳራ ከባድ ነው። አገር እንደ አገር እንዳስቀጥል የሚያደርጉ በጣም አደገኛ ነገሮች ይፈጠራሉ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደቡብ ወሎን ጨምሮ በአገሪቱ በሚገኙ ሀገረ ስብከቶቿ በአገራዊ ሰላምና አንድነት ዙሪያ ጉባኤዎችን እያካሄደች ትገኛለች። ጉባኤው ቤተክርስቲያኗ የተጣለባትን አደራ እንድትወጣ የማድረግ አቅም እንዳለው ተመልክቷል።
ቤተክርስቲያኗ እንደ ቤተክርስቲያን በ52 አህጉረ ስብከት ማለት በመላ ሀገሪቱ እና ይሄ የሀገሪቱ ውስጥ ሲያልቅ ደግሞ በውጭ በተበተኑ ልጆቿ ሁሉ ይህን ስልጠና ትሰጣለች።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ይሄ ጉዳይ ውይይት ቀጣይ ውይይት ሊካሄድበት የሚገባ ይመስልህ? ማለት
የሚገባና የሚያስኬድ ነው። መስፍን ግሩም አድርጎ ዘግቧል። በስፋት ግን ባለጉዳዮቹን አቅርቦ ማነጋገር በጣም አስፈላጊ ነው።
አስተያየቶቻችሁን ስጡ፣ ተሳተፉ። የተከበራችሁ
አድማጭናለን። መስፍን፣ ወደሚቀጥለው ዘገባ እናልፋለን። የመኖሪያ ቤቶች ችግር በኢትዮጵያ
በኢትዮጵያ ከተሞች ያለውን ስር የሰደደ የቤት ችግር ለማርገብ መንግስት 7 አይነት አማራጮችን እንደሚከተል የቤቶችና ኮንስትራክሽን ሚኒስትር ዴኤታ አቶ ካሳሁን ጎፌ አስታውቀዋል። አዲስ ቸኮል ተጨማሪ አለው።
የተከበረ ባለው የከተሞች ቀን ላይ በቤቶች ችግርና መፍትሄዎቻቸው ዙሪያ ጥናታዊ ጽሑፍ ያቀረቡት ዶክተር ዘመንፈስ ገብረ እግዚአብሔር የከተማ ልማትና ቤቶች ሚኒስትር የቤቶች ችግርን ባቀደው ልክ እየቀረፈ አይደለም ብለዋል።
አሁን ችግሩ ምንድነው? የተከማቸ ጉድለት አለ፣ ባክሎግ ምንለው ማለት ነው። በየአመቱ የሚፈጠር ተጨማሪ ፍላጎት ደግሞ አለ። ስለዚህ የተከማቸውን ጉድለት ታንቀርፍ ሌላ ተጨማሪ ጥያቄ ስለሚመጣ የቤት ግንባታ ፍጥነቱ ከዚህ በላይ መሄድ መቻል አለበት እና የከተማ ልማትና ቤቶች ሚኒስቴር ያስቀመጠው በየአመቱ 250 ሺህ ቤት በመገንባት 2.2 ሚሊዮን ቤቶችን ባቀር ችግሩ በተወሰነ ደረጃ ሊፈታ ይችላል የሚል ግብ ጥሎ መንቀሳቀስ ጀምሯል። ነገር ግን የተያዘው ግብና የተከናወነው ስናይ የተራራቀን። ስለዚህ ከቦታ ቅርቦት፣ ከፋይናንስ፣ ከግብአት፣ ከአቅም ተያያዘ ምክንያት የታቀደውን ያህል እንኳን መገንባት ባለመቻሉ የቤት አቅርቦት ችግሩ ከጊዜ ወደ ጊዜ እየተወሳሰበ እንጂ እየተቀለለ ሊሄድ አልቻለም።
መንግስት ባለፉት አመታት የኮንዶሚኒየም ቤቶች ግንባታን እንደ ዋነኛ የቤት ችግር መቅረፊያነት ይከተል እንደነበር በዶክተር ዘመንፈስ ጥናት ተመላክቷል። ሆኖም ኮንዶሚኒየም ብዙም አዋጪ ያልሆነባቸው ትናንሽ ከተሞችን ጨምሮ በ56 ከተሞች ላይ ኮንዶሚኒየም ግንባታ መጀመሩ ዘርፉን በፋይናንስ ችግርና ነዋሪዎች የኮንዶሚኒየም ቤቶችን ለመጠቀም ባሳዩት ውስን ፍላጎት የተነሳ እንዲቋረጥ መንስኤ ሆኗል ብለዋል። በአሁኑ ሰዓት ከአዲስ አበባና በከፊል ከሐረር በስተቀር በሌሎች ከተሞች የኮንዶሚኒየም ግንባታ በመላ ሀገሪቱ ተቋርጧል ብለዋል። ነገር ግን ያለ ጥናት በትናንሽ ከተሞች ሁሉ ኮንዶሚኒየም ግንባታ መጀመሩ ስህተት እንደነበረ ሁሉ ከፍተኛ የቤት ፍላጎት ባለባቸው ድሬዳዋና አዳማን በመሳሰሉ ትላልቅ ከተሞች ጭምር የኮንዶሚኒየም ቤት ግንባታ እንዲቋረጥ መደረጉም ስህተት ነበር ብለዋል። እነኚህን ችግሮች ለመቅረፍ መንግስት 7 አማራጮችን አዘጋጅቶ እየሰራ ነው ይላሉ የከተማ ልማትና ኮንስትራክሽን ሚኒስትር ዴታ አቶ ካሳን ጎፌ።
ዋናው ጉዳይ ከተሞቹ ጋር ክልሎቹም ጋር እኛም ጋር ቤት ስንል ቀድሞ አማራጭ ውስጥ የመጣው ኮንዶሚኒየም የሚለው አማራጭ በመሆኑ ማብራት ቀደም ተብሏል። ማብራት ላይ በደንብ አሁንም ቆም ብለን ማሰብ ያለብን ማብራት ቤት መቅረቡ በጣም ትክክለኛና ዓለም የተቀበለው ነው፣ ችግር አይደለም። ሪሊ ማህበረሰቡ ቤት መሬት ካገኘ በኋላ ቤቱን እየገነቡበት ነው ወይ ተብሎ ከታሰበ ግን ኦዲት ይደረግ ታልፍል ቻለንጅ። ለቤት ጥያቄ መሬት መናቀር ከሆነ ዋጋ የለውም። ለቤት ጥያቄ ቤት ነው መቀበል ያለበት። ቤት እንዴት ይቀርብ የሚለውም በተለያዩ ሞዳሊቲዎች ሚኒስቴር መስሪያ ቤታችን እየሰራ ነው ያለው። ከዚህ ውስጥ 8ኛው ሞዳሊቲ ሊሆን ይችላል ኦልሞስት በገንዘብ ሚኒስቴርም ተቀባይነት ያገኘው እና ተወርዶ ያጠኑት ጥናት ፐብሊክ ፕራይቬት ፓርትነርሺፕ ወይም የመንግስትና የግል አጋርነት በሚለው ሞዳሊቲ ጥናት አጥንተን ጥናቱን ጨርሰናል። ጥናቱን ከገንዘብ ሚኒስቴር ጋር የጋራ አድርገናል። ይህንን ጥናት በአዲስ አበባ እንጀምርና ተግባራዊ ማድረግ ወደ ክልል ከተሞች እንሄድ ነው። የግሉ ባለሀብት የሀገር ውስጥም የሀገር ውጭውም በስፋት ቤት የማቅረቡ ስራ ላይ ካልተሳተፈ መንግስት መሬትና መሰረተ ልማት እያቀረበ የውጭውና የሀገር ውስጥ ባለሀብት ደግሞ ገንዘብ፣ እውቀት፣ ክህሎት፣ ቴክኖሎጂ ይዞ እየመጣ አብሮ ማልማት ካልተቻለ በመንግስት ጥረት ብቻ የኢትዮጵያን ሃውሲንግ ችግር ይቀርፋል ብሎ መገመት የዋነትም ጭምር ስለሚሆን እሱን እየሰራን ያለ ነው። በቅርብ ወራት ውስጥ ወደ ኢንተርናሽናል ቢድ ወጥተን ውድድርና ጨረታ ተካሂዶ በዛ ደረጃ ለማቅረብ ሙከራ እየተደረገ ነው። ይህ ሞዳሊቲ ክልከላ የለውም፣ ለሁሉም ከተሞች ሊሰራ ይችላል። ሳይኮሎጂካሊ መዘጋጀት የሚጠቅም ነው ይመስለኝ። ነገር ግን አዲስ አበባ ላይ ሞክርና እናውርድ ወደ ክልል ከተሞቹ እያለ ነው። ሁለተኛው የጆይንት ቬንቸር ነው። ጆይንት ቬንቸር ያው አዲስ አበባ ውስጥ ለጋራ አካባቢ የተጀመረው አይነት ማለት ነው። መንግስት መሬት በማቅረቡ ምክንያት ላንድ ቫልዩ ተሰልቶ የላንድ ቫልዩ የሚያወጣውን ያህል ከህንጻ ግንባታው መንግስት ፐርሰንት አግኝቶ የውጭ ባለሀብት ነው አሁን የገቡት። የሀገር ውስጦቹም ከቻሉ እኛ ባለሀብት በሀገር ውስጥና ውጭ በሚል ሳይከፋፈል ወስዶ የሚያለሙበትና መንግስትም የሀብት ከተሞቹም የሀብትና የጥሪት ባለቤት የሚሆንበት ሞዳሊቲ የተጀመረ አለ። እሱን ለሃውሲንግ ለመዋልም ጥረቶች እያደረግን ያለ ነው።
ከሚኒስቴር መስሪያ ቤቱ ጋር በመቀናጀት ጥናቱን እያጠና የሚገኘው የፖሊሲ ጥናትና ኢንስቲትዩት ባለሙያው ዶክተር ዘመንፈስን በምክረ ሀሳቦቻቸው የጠቆሟቸው ሌሎች መፍትሄዎችም አሉ።
አንዱ የጋራ መኖሪያ ቤቶች ግንባታ ነው። ሁለተኛ ቤት ህብረት ስራ ማህበራት ናቸው። ሶስተኛ የሪል ስቴት አልሚዎች ናቸው። ሌላኛው የግል ዘርፉ በክራይ መልክ የሚያቀርባቸው ቤቶች ናቸው። ሌላው በመንግስትና በግል ሀብት ሽርክና ይቀርባል ተብለው የተቀመጡ የቤት አማራጮች አሉ። ከነዚህ በዋናነት የቤት አቅርቦት ችግሩ እየፈቱ ያሉት አንዱ የጋራ መኖሪያ ቤት ግንባታ ነው። ሁለተኛው በግል የሚቀሩ በሰርቪስ መልክ ወይም በግቢ መልክ የሚከራዩ የቤት አማራጮች ናቸውና እነዚህም ቢሆኑ ከህብረተሰቡ የመክፈል አቅም ጋር ሲነጻጸር ተደራሽ ናቸው ብሎ መውሰድ አይቻልም።
በጥናታዊ ጽሑፉ በተካሄደው ውይይት በርከት ያሉ ጥያቄዎች ተነስተው ነበር። ከተነሱት ጥያቄዎች አንዱ የቤቶች ዋጋ መናር አንዱ ነበር። በአሁኑ ሰዓት አዲስ አበባ ላይ ያለው የቤት ዋጋ በአውሮፓና አሜሪካ ካሉ በርካታ ከተሞች የበለጠ ነው። ይሄንን ለማስተካከል ምን መደረግ አለበት የሚል ነበር። አቶ ዘመፈስ እንዲህ ብለው ነበር።
ዋጋ ወደ ኋላ መመለስ ከባድ ቢሆንም ግን ባለበት እንዲረጋጋ ለማድረግ አንዱ መደረግ ያለበት አቅርቦትን መጨመር ነው። የፍላጎትና የአቅርቦት መጣጣም ሲመጣ የዋጋ መረጋጋት ይመጣል። ሁለተኛው የተስፈኝነት ወይም ስፔኩሌሽን የምንለው ነገርም የራሱ ሚና አለው። ምክንያቱም የቤት ዋጋ ከጊዜ ወደ ጊዜ ይጨምራል እንጂ አይቀንስም በማለት ሀብቱን ቤት ላይ ለማዋል የመፈለግ እና ከሚገባው በላይ የማከማቸት ነገሮችም ካሉ እነዚህ ነገሮች መስተካከል መቻል አለባቸው። ሌላ የቤት አቅርቦትን ለመጨመር የሚደረገው ማትጊያና ማበረታቻ ያክል የቀረቡ ቤቶች በአግባቡ እና በተደራሽ ዋጋ ለህብረተሰቡ እንዲደርሱ ማድረግ የሚያስችል ተጽዕኖና የህግ ማዕቀፍም ያስፈልጋልና በዚህ መልኩ ማረጋጋት ይቻላል ብየ ነው መስሎ።
የቤት ዋጋ ንረቱ ግን በአዲስ አበባ ብቻ ሳይሆን በእስያና ላቲን አሜሪካ ሀገራትም የሚስተዋል ችግር መሆኑን የዩኤን ሀቢታት የተባለ ግብረሰናይ ድርጅት ወክለው ጥናት ያቀረቡት ክላውዲዮቸው የተባሉ ባለሙያም ተናግረዋል። የቤት ዋጋ ንረት ለኢንቨስትመንትም እንቅፋት ይሆናል ያሉት ዶክተር ዘመንፈስ የፋብሪካ ሰራተኞች ውድ ቤቶችን ለመከራየት ከተገደዱ ከቀጣሪዎቻቸውም የሚጠይቁት ክፍያም እንዲጨምርና ኢትዮጵያ ላይ መዋለ ንዋይን ማፍሰስ ውድ እንዲሆን ያደርጋል ብለዋል። በአሁኑ ሰዓት የቤት ባለቤት መሆን ለሚፈልጉት የግዴታ ቁጠባ ቢጀምር የሚል ሀሳብም ከተሳታፊዎች ተነስቶ አቶ ዘመንፈስ እንዲህ ብለው ነበር።
ይሄ ፎርስድ ሴቪንግ ሪኮመንዴሽናችን ላይ አስቀምጠናል። ምክንያቱም ከሰራተኛውና ከአሰሪው የሚቆጠብ ነገር ሲኖር ሳታውቅ የቤት ባለቤት ልትሆን ትችላለህ። ግን አዲስ አይነት የሃውሲንግ ፈንድ ነው እናቋቁመው ወይስ እስካሁን ያለው የተቀጣሪ የጥሮታ መዋጮ ጥቅም ላይ ሊውል ይችላል የሚለው ነገር ሪኮመንዴሽን ላይ ብንመጣበት ነገር መነሳቱ ግን ትክክል ነው።
መድረኩ የበርካታ ከተሞች ከንቲባዎችና ከፍተኛ አመራሮች እንዲሁም የዩኒቨርሲቲ ምሁራን የተሳተፉበት ነበር። የካቲት 8 የነበረው መክፈቻ ሳይጨምር ከየካቲት 9 እስከ 13 ቀን በሚከበረው የከተሞች ቀን በአጠቃላይ 20 ጥናታዊ ጽሑፎች የሚቀርቡ ሲሆን የጥናት ዘርፎቹም በአራት አጀንዳዎች ማለትም የከተማ ስራ ድር ፈጠራና ምግብ ዋስትና፣ የከተማ ፕላንና የመሬት ልማት ማኔጅመንት፣ የቤቶች ልማት፣ የከተሞች መሰረተ ልማት እንዲሁም የከተማ ጽዳት፣ አረንጓዴ ልማትና የከተሞች መልካም አስተዳደር በሚሉ የተከፋፈሉ መሆናቸውን ከተዘጋጀው መርሃ ግብር መረዳት ችለናል። ለአሜሪካ ድምጽ ራዲዮ የተዘጋጀው ዘገባ አዲስ ቸኮል ነኝ ከጀጄ ጋር።
አዲስ ቸኮልን ለዘገባው እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሶሎሞን ክፍሌ።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። በአትሌቲክስ ኢትዮጵያዊው ወጣት ሳሙኤል ተፈራ በሞሮኮ ሂካም ኤል ጉሩጅ ለ2 ዓመታት ተይዞ የቆየውን ያዳራሽ ውስጥ 1500 ሜትር ክብረ ወሰን ሰበረ። አያና ሰዳትና ጉቴኒ ሾኔ ደግሞ በዙሪክ ማራቶን የስፍራውን ሬኮርድ በማሻሻል አሸንፈዋል። የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ወጣቱ ሳሙኤል ተፈራ ላለፉት 22 ዓመታት በሞሮኮዊው ሂካም ኤል ጉሩጅ ተይዞ የቆየውን ሬኮርድ ቅዳሜ ዕለት የሰበረው በርሚንግሃም ላይ ነው። በዚህ ውድድር ያሸንፋል ተብሎ በብዙዎች ግምት ተሰጥቶት የነበረው ግን ዮሚፍ ቀጀልቻ ነው። 200 ሜትር ሲቀራቸው ሳሙኤል በሚያስገርም ሁኔታ ተስፈንጥሮ ወጣና 1500 ሜትር በ3 ደቂቃ ከ31.04 ሴኮንድ አጠናቀቀ። በዚህም ሂካም ኤል ጉሩጅ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ.ም ስቱትጋርት ጀርመን ላይ ያስመዘገበውን 3:31.18 አሻሽሏል። ዮሚፍ ቀጀልቻ በ3:31.58 ሁለተኛ ሲሆን እንግሊዛዊው ጆሽ ኬር በ3:35.72 ሶስተኛ። ኢትዮጵያውያኑ አያና ሰዳትና ጉቴኒ ሾኔ በ35ኛው የዙሪክ ማራቶን ድል የተቀዳጁበትን ዜና ደግሞ ላስከትል። በወንዶቹ የ22 ዓመቱ አያና ሰዳት ያሸነፈው የኮርሱን ሬኮርድ በማሻሻል 20636 ነው 1 ደቂቃ ከ07 ሴኮንድ አንስቶለታል። በተመሳሳይ በሴቶቹ ያሸነፈችው ጉቴንም ከኮርሱ ሬኮርድ 1 ደቂቃ ከ06 ሴኮንድ ላጭታለት ነው በ2:24:29 የገባችው። በነገራችን ላይ በዙሪኩ ማራቶን የኢትዮጵያ አትሌቶች በሴቶቹ ከአንደኛ እስከ አራተኛ ቦንዶቹ ከአንደኛ እስከ ስድስተኛ ያሉትን ስፍራዎች ተከታትሎ በመግባት ማሸነፋቸው ተደናቂ አድርጓቸዋል። ቦንዶቹ ቁልፍ ንቅስቃሴ ታየው በመጨረሻው ኪሎ ሜትር ላይ ነው አያና ማጥቃት በጀመረበት ወቅት ማለቴ ነው። ዳንኤል ኪቤት ከኬንያ መጀመሪያ ወደ ኋላ ሲቀር በላይ አሰፋና ብርሃኑ በርጋ አያናን በቅርበት ተከተሉ። እስከ መጨረሻው ድረስ ግን ፍጥነታቸውን መቀጠል አልቻሉም። አያና ጥሏቸው ገባ። ባለፈው ዓመት ባርሴሎና ላይ ያስመዘገበውን የግሉን ፈጣን ሰዓትም አሻሻለ። በሴቶቹ የማሯሯጡ ኃላፊነት የተሰጠው ለስፔኑ ማራቶን ሯጭ ሮጀር ሮካ ነበር። የወቅቱን 2:25:35 ክብረ ወሰን ለመስበር ነበር የታለመው። ግማሹ ላይ 8 የኢትዮጵያ ሯጮች ነበሩ። ከዚያ 3ቱ ወደ ኋላ ቀሩ። 40ኛው ኪሎ ሜትር ላይ ከጥሩነሽ ዲባባ ጋር አብራ የምትለማመደው ጉቴን ሾኔ ሌሎቹን በ12 ሴኮንድ አስከትላ መሮጥ ያዘች። እንዲያውም በመጨረሻው ላይ ፍጥነቷን ጨምራ በ2:24:29 ባንደኝነት አጠናቀቀች። በትላንቱ የሆንግ ኮንግ ማራቶን ደግሞ የሴቶቹን ቤላሩስ፣ የወንዶቹን ኬንያ አሸንፈዋል። ቮላ ማዙሮናክ ባለፈው ዓመት የአውሮፓን ማራቶን አሸንፋለች። በ2016 ኦሊምፒክ በአምስተኛነት አጠናቃለች። ትላንት በ2:26:13 አንደኛ። በወንዶቹ የ32 ዓመቱ ኬንያዊ ባርናባስ ኪፕቱም አሸንፏል። በኢትዮጵያዊው መላኩ በላቸው ከ2017 ዓመተ ምህረት ጀምሮ ተይዞ የቆየውን የኮርሱን ሬኮርድ 2:10:31 አሻሽሏል። በሌላ የሩጫው ስፖርት ዜና በዱባይ ማራቶን የቦታውን ክብረ ወሰን የሰበረው ጌታነህ ሞላ ስለ ወደፊት እቅዱ ይናገራል። ከአዲስ አበባው ዘጋቢ ከግርማቸው ከበደ ጋር አጭር ቆይታ አድርጓል።
2:03:34 ይህ ጌታነህ ሞላ ከሶስት ሳምንታት በፊት የዱባይ ማራቶንን ለማሸነፍ የወሰደበት ጊዜ ነው። ይህ ደግሞ በመጀመሪያ ማራቶኑ ፈጣን ሰዓት ያስመዘገበ አትሌት ያደርገዋል። ሆኖም ስኬቱ ይህ ብቻ አይደለም። ጌታነህ በዱባይ 42 ኪሎ ሜትር ከ195 ሜትሩን ለመሮጥ የወሰደበት ጊዜም የዓለም 8ኛው የማራቶን ፈጣን ሰዓት ነው። የ5000 ሜትር የኢትዮጵያ ብሔራዊ ክብረ ወሰን ባለቤቱ ጌታነህ በሀገር ውስጥና ዓለም አቀፍ ውድድሮች ወጥ የሆነ ብቃት አያሳይም በሚል ትችት ቢቀርብበትም በዱባይ ድል ማድረጉ ወደፊቱን የሚለውጥ እንደሆነ በተለይ ለአሜሪካ ድምጽ ተናግሯል።
በጣም ደስ የሚል ነው። እኔ ምናልባት ከዚህ በፊትም የተሻለ ፐርፎርማንስ ላይ ነበር ካጋጣሚዎች የሆኑ መድባቸው ውድድሮች ላይ የሚያልፉም እንዳሁን ስኬታማ አልነበርኩም። አሁን ላይ ባለው ይህን ያለ ዱባይ ማራቶን በሰዓት መሮጤ ለኔ ትልቅ ነገር ነው። ከዚህ የበለጠ ሰርቼ የተሻለ መሮጥ እንደምችል ራሴን ያየሁበት ውድድር ነው መሰለኝ።
በ5000 ሜትር ውድድሮቹ የሚታወቀው ጌታነህ የዱባይ ማራቶንን ከማሸነፉ በፊት በሪያድ ግማሽ ማራቶን አንደኛ በመውጣት 267000 አሜሪካ ዶላር የሽልማት ገንዘብ መውሰዱ ይታወቃል። እነዚህ የጎዳና ላይ ውድድሮች ስኬቶች ግን ቢያንስ ከመም ውድድሮች እንደማያርቁት ያስረዳል።
አሁን ላይ ቀጣይ ያለውን ኦሎምፒክ ላይ እግዚአብሔር ከረዳ እኔ በማራቶን መሳተፍ ነው የምፈልገው። ዓለም ሻምፒዮና ግን ከተሳካልኝ ሁለቱም ቦታ ላይ ነው 10000 እና 5000 ሞክሬ ትራክ ላይ መሮጥ
በዱባይ የቦታውን ፈጣን ሰዓት ያስመዘገበው ጌታነህ የዓለም ክብረ ወሰን ስለማሻሻል ያለውን ሐሳብም ለአሜሪካ ድምጽ ሰጥቷል።
ለሪከርድ ወሰን ይከብዳል። የመጀመሪያው ውድድር ነው ገና። የተለያዩ የማራቶን ውድድሮችን ከሞከርኩ በኋላ ራሴን ማይበት ስለ ሪከርዱ ማሰብበት ይሆናል እንጂ አሁን ላይ በመጀመሪያው ማራቶን ስለ ሪከርድ።
አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። በእግር ኳስ የሳውዲ አረቢያው ልዑል አልጋወራሽ ሙሐመድ ቢን ሳልማን የእንግሊዙን ማንቸስተር ዩናይትድ በ3.8 ቢሊዮን ፓውንድ ሊገዙ ነው ተብሎ የቀረበውን ዘገባ የማስታወቂያ ሚኒስትራቸው አስተባብለዋል። ጭምጭምታው የተሰማው ባሳለፍነው ሳምንት ማብቂያ ሲሆን ማንቸስተር ዩናይትድም ለሽያጭ አልቀረብንም ብሏል። አሜሪካውያን ባለሀብቶች እንደ አውሮፓ ዘመን አቆጣጠር በ2005 ዓ.ም ላይ ማንቸስተር ዩናይትድን የገዙት በ790 ሚሊዮን ፓውንድ እንደነበር ይታወሳል። ይህ በእንዲህ እንዳለ በፕሪምየር ሊጉ 51 ነጥብ ይዞ በአራተኛነት ደረጃ ላይ የተቀመጠው ማንቸስተር ዩናይትድ አዲስ አሰልጣኝ ካገኘ ጊዜ ጀምሮ ጥሩ እየተንቀሳቀሰ ነው። የዚያው ከተማ ተቀናቃኙ ማንቸስተር ሲቲ ነው፣ ግን በ65 ነጥብና በ54 የጎል ክፍያ ሰንጠረዡን የሚመራው። ሊቨርፑል በተመሳሳይ 65 ነጥብና 44 የጎል ክፍያ ሁለተኛ ነው። ቶተንሃም ሆትስፐር በ60 ነጥብ ሶስተኛ ላይ ይገኛል። አርሰናልና ቼልሲ ሁለቱም በ50 ነጥብ በጎል ክፍያ ተበላልጠው አምስተኛና ስድስተኛ ናቸው። ካለን ጊዜ አንጻር የምሽቱን ዝግጅት በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰለሞንና ተባባሪ ያዘጋጁን ግርማቸው ከበደን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አፍሪካ ነክ ርዕሶች ይቀጥላል።
የግብፅን ሕገ መንግሥት ለማሻሻል የሀገሪቱ ፓርላማ በሙሉ ድምፅ መስማማቱ ተገልጿል። በምክር ቤቱ ውሳኔ መሠረት በፕሬዝደንቱ ላይ የተጣለው የሥልጣን ዘመን ገደብ ያከትማል የተባለው ማሻሻያ ሥራ ላይ ከዋለ የአሁኑ ፕሬዝደንት አብዱልፋታህ ኤልሲሲ በአውሮፓ የዘመን አቆጣጠር እስከ 2034 ዓ.ም ድረስ መንበራቸው ላይ እንዲቆዩ ይፈቅዳል። ለተጨማሪ 15 ዓመታት መሆኑ ነው። የዚህ በአውሮፓ የዘመን አቆጣጠር በ2013 ዓመተ ምህረት የወጣውና ላለፉት 6 ዓመታት እየሰራ የሚገኘው የግብጽ ሕገ መንግሥት ለውጥ በመጪዎቹ ወራት ውስጥ ለውሳኔ ሕዝብ ይቀርባል ተብሎ እንደሚጠበቅ ሪፖርተራችን ኤድዋርድ የራኒያን ከካይሮ ዘግቧል። ዝርዝሩን አዳነች ፍስሐዬ ለአፍሪካ ነክ ርዕሶቿ አዘጋጅታለች።
برلمانيا اعلن رئيس مجلس النواب علي عبد العال موافقه اغلبيه اعضاء المجلس على
يغبص الجمنجس يا بريزيدانتاويو يسرا غزي غدباكتمو يوقتو بريزيدنت عبد الفتاح السيسي اند اوروبا قطاطر اسكو 2034 عامتمر درس سلطان لاي انديقويو بمياسل منجد انديشاشال يغبص مكر بيت بمولو دمص موسنن يا هاغريتو تلفزيون سريچت زغبوال የሀገሪቱ ህዝብ በመክር ቤት ውሳኔ ላይ ያለው አመለካከት ድብልቅ ነው። ብዙ ወጣቶች በለውጡ ላይ የቁጥብነት ስሜት ሲያንጸባርቁ፣ በእድሜ የገፉት ግብፃውያን ግን የጊዜ ገደብ የሌለው ፕሬዝዳንታዊ ስልጣንን የመቀበል ዝንባሌ አንጸባርቀዋል። እንደ አውሮፓ አቆጣጠር በ1952 ዓ.ም የተካሄደው አብዮት የሀገሪቱን ንጉሳዊ አገዛዝ ካስወገደበት ጊዜ አንስቶ ወደ ነበረው ሁኔታ መመለስ ማለት ነው። እንደ አውሮፓ አቆጣጠር በ1952 ዓ.ም የተካሄደውን አብዮት ካነሳሱት መካከል አንዱ የነበሩት ፕሬዝዳንት ጋማል አብደል ናስር እንደ አውሮፓ አቆጣጠር ከ1954 ዓ.ም አንስቶ በሞት እስከተለዩበት 1970 ዓ.ም ድረስ ስልጣን ላይ ቆይተዋል። ከሳቸው በኋላ ፕሬዝዳንት የሆኑት አንዋር ሳዳትም እንደ አውሮፓ አቆጣጠር በ1981 ዓ.ም በጽንፈኛ እስላማውያን እስከተገደሉበት ጊዜ ድረስ ስልጣን ላይ ነበሩ። ምክትል ፕሬዝዳንት የነበሩት ሆስኒ ሙባረክ ሳቸውን ተክተው ከ8 ዓመታት በፊት በተነሳው አብዮት ከስልጣን እስከተወገዱበት ጊዜ ድረስ ለ30 ዓመታት ያህል ገዝተዋል። በማህበረሰቦች መካከል ያለውን የፖለቲካ ሁኔታ የሚያጠኑት ሰይድ ሳዴክ ብዙ ግብጻውያንን የሚያሳስበው በአካባቢው ሊኖር የሚችለው ያለመረጋጋት ሁኔታ ነው። ስለሆነም የጸጥታ ደህንነትና መረጋጋት የሚያመጣላቸውን ፕሬዝዳንት ነው የሚፈልጉት ይላሉ ሰይድ ሳዴክ።
ግብጽ ባልተሳካላቸው ሀገሮች የተከበበች ናት። ሊቢያን፣ ሱዳንን፣ ጋዛ ባለው ሐማስን በመሳሰሉት ጎረቤት ሀገሮች ተከባለች። እነዚህ ሀገሮች ሁሉ ችግር ላይ ነው ያሉት። በፋርስ ባህረ ሰላጤ ሀገሮችም ውጥረት ሰፍኗል። ብዙ ህዝቦች ጠንካራ መሪን እየተመኙ ነው። አልሲሲን የጸጥታ ደህንነታቸውን ያመጡላቸው መሪ አድርገው ስለሚያዩ የመረጋጋቱን ሁኔታ እንዲቀጥሉላቸው ይፈልጋሉ።
ሳዴክ አያይዘውም አልሲሲ ሳይታሰብ ከፖለቲካው መድረክ ቢሰወሩ ግብጻውያን ምናልባት የክልሉን አለመረጋጋት ሊያመጣ ከሚችለው ሲቪል መሪ ይልቅ ከወታደራዊ የፖለቲካ ክፍል የሚመርጡ ይመስለኛል። በይሩት ባለው የአሜሪካ ዩኒቨርሲቲ የፖለቲካ ሳይንስ የሚያስተምሩት ሂላል ኻሻን በበኩላቸው በክልሉ ያሉት የአረብ ሀገሮች ገዢዎች ሁሉ ለረጅም ጊዜ በስልጣን ላይ የመቆየት ባህል አላቸው ይላሉ።
በግብጽም ሆነ በተቀሩት የአረብ ሀገሮች ምርጫዎች የሚካሄዱት በስልጣን ላይ ያሉትን ለመደገፍ ነው። በመሰረቱ ትመርጣለህ ማለት ሳይሆን ያለውን ፍርሃት ማጽደቅ ነው የሚሆነው። ባረብ አገሮች ባህል ባለስልጣኖችን የሚገዳደሩበት ምክንያት የለም። ገዢዎቹ ታዛዥነትን ይጠብቃሉ። በዘልማድ ለባለስልጣኖችና ለስልጣን መተግበር አድናቆት አለን።
መሰረቱ ዩናይትድ ስቴትስ የሆነው ፍሪደም ሃውስ ባወጣው ዘገባ መሰረት ካለፉት 15 ዓመታት ወዲህ የዲሞክራሲ ሁኔታ በዓለም ዙሪያ ወደ ኋላ ተመልሷል። ሄላል ካሻን በበኩላቸው በመሰረቱ የአረቡ ዓለም ዲሞክራሲን አስመልክቶ በአውሮፓ የታየውን አይነት መሰረታዊ ለውጥ ተከስቶበት አያውቅም ይላሉ።
What made the democracy happen in Europe is first the age of reason.
በአውሮፓ ለውጥ እንዲመጣ የቻለው በመጀመሪያ ደረጃ በምክንያታዊነት ዘመን ማለትም በህዳሴው ዘመን ምክንያት ነው። ከዚያም የኢንዱስትሪው አብዮት ያረጀውን ስርዓት አስወግዶና የህብረተሰቡን የአከፋፈል ዘርፍ አክትሞ በጥቅም ላይ የተመሰረተ አዲስ የፖለቲካ ማህበረሰብ ለመፍጠር ችሏል። ዲሞክራሲያዊ ስርዓት ለመመስረት የሚያስፈልገው ቁልፍ ነገር አብሮ በመስራት የሚያምን የፖለቲካ ማህበረሰብ ሲኖር ነው። በአረብ ዓለም ግን እንዲህ አይነት ነገር ሆኖ አያውቅም።
ግብጽ ህገ መንግስታዊ ለውጥ እንደምታደርግ የአረብ ዓለም ሚዲያ ሲዘግብ ብዙም ነቀፌታ ሲያክል አልታየም። የምዕራብ ዓለም የዜና አውታሮች ግን ከፍተኛ ቁጣ አንጸባርቀዋል። በአረብ ሀገሮች ዙሪያ ያሉት ገዢዎች በዘልማድ ለረጅም ጊዜ ስልጣን ላይ የቆዩ ናቸው ይላሉ ሳድክና ኻሻን። ለምሳሌ የኦማኑ ሱልጣን ለ49 ዓመታት ያህል ስልጣን ላይ ናቸው። የቀድሞው የሶሪያ ፕሬዝደንት ሐፊዝ አልአሳድ ለ30 ዓመታት ያህል ከገዙ በኋላ ነው በሞት የተለዩት። የቀድሞው የሊቢያ መሪ ሙአመር ቃዳፊ ለ42 ዓመታት ያህል ገዝተው ነው በአመጽ የተወገዱት። የቀድሞው የየመን ፕሬዝደንት አሊ አብደላ ሳልህ ለ33 ዓመታት ያህል ስልጣን ላይ ነበሩ። የኢራን ፍጹማዊ መሪ አያቶላ አሊ ኻሚኔይ ለ30 ዓመታት እየገዙ ናቸው። አድማጮች፣ የግብጽ ምክር ቤት የሀገሪቱን ህገ መንግስት የፕሬዝደንት የስራ ጊዜ ገደብን በሚያከትም መልኩ ለማሻሻል በሙሉ ድምጽ ስለማጽደቁ የተቀናበረው ዝግጅት እዚህ ላይ አበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን አመሰግናለሁኝ ለአፍሪካ ነክ ርዕሶች ዘገባዋ። አሁን አጠራጥር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ26 ሳንቲም ነው የተመነዘረው ዛሬ። የኢትዮጵያ ብሔራዊ ባንክ ባለፈው አርብ የካቲት 8 ባወጣው የምንዛሬ ዝርዝር መሰረት ነው የመሸጫው ዋጋ። ማለት እርሶ ዶላር ከፈለጉ የኢትዮጵያ ብሔራዊ ባንክ የሚሸጥሎት በ28 ብር ከ84 ሳንቲም ነው። ሌሎች ዝርዝር የሆኑ የምንዛሬ ተመኖችን ይዟል የኢትዮጵያ ብሔራዊ ባንክ። ወደ 18 የሚሆኑ ምንዛሬዎች አሉት። www.nbe.gov.et ላይ ቢገቡ ሙሉን ዝርዝር ያገኛሉ። ነገ ማክሰኞ የካቲት 12 2011 ዓመተ ምህረት አዲስ አበባ ከፊል ደመናማ እንደምትሆን ከኢትዮጵያ ሜትሮሎጂ ኤጀንሲ የተገኘው ትንበያ ይጠቁማል። ከፍተኛው ሙቀት የአዲስ አበባ 28 ነው፣ ዝቅተኛው 11 ዲግሪ ሴልሺየስ ነው። የኢትዮጵያ ሜትሮሎጂ ኤጀንሲ ዛሬ ያወጣው ትንበያ ነው ይሄ። ኢትዮሜት.gov.et ላይ ብትገቡ ከ23 የተለያዩ ኢትዮጵያ ግዛቶች የተሰባሰቡ መረጃዎችና ትንበያዎችን ማግኘት ትችላላችሁ። ክቡራትና ክቡራን አድማጮች፣ በነገራችን ላይ የየዕለቱን ስርጭቶቻችንን በፌስቡክ በቀጥታ ስርጭት ያዳምጡ። በተጨማሪም ከዌብሳይታችን የዛሬን ስርጭት በቀጥታ እንዲሁም ያለፉ ስርጭቶችን ከክምችት እያወጣችሁ ማዳመጥ ትችላላችሁ። ዛሬን በታሪክ ውስጥ መለስ ብለን ስንመለከት የዛሬ 687 ዓመት ዛሬ በ1324 ዓመተ ምህረት ማለት ነው አምደ ጽዮን ቀዳማዊ የኢትዮጵያ ንጉስ ሆነው በዙፋን ተቀመጡ። የመጀመሪያይቱ የእንግሊዝ ንግስት ሜሪ ቱዶር የተወለደችው ዛሬ የዛሬ 503 ዓመት ነበር። ሜሪ ቱዶር የምትታወቀው በፕሮቴስታንት እምነት ተከታዮች ላይ ባካሄደችው ጅምላ ጭፍጨፋ ነበር። በዚያ ምክንያት ብላዲ ሜሪ ጭፍጫፊዋ ሜሪ ተብላ ትታወቃለች። እንዲሁም የፕሮቴስታንት ለውጥ አባት ጀርመናዊው ማርቲን ሉተር የሞቱት ዛሬ የዛሬ 473 ዓመት ነበር። ታላቁ ጣሊያናዊ ሰዓሊ፣ ገጽ ቀራጺና የከተማ ንድፍ አውጪ ሚኬላንጀሎ ቡናሮቲ የሞተውም ዛሬው ነው። ዘጠነኛይቱ ደቃቃ ፕላኔት ፕሉቶም የተገኘችው የዛሬ 89 ዓመት ነበር። ክቡራትና ክቡራን አድማጮች ነገ የካቲት 12 በኢትዮጵያ በሐዘን የሚታሰብበት ቀን ነው። ነገ ከተጨማሪ ዝርዝርና ዘገባዎች ጋር እንመለሳለን። ቻይና ውስጥ ሆነው እርሶ ከሚሊዮን ሰው አንዱ ከሆኑ እንደርሶ አይነት 1300 ሰዎች አሉ ማለት ነው። ወደ ተከታዩ የዝግጅታችን ማጠናቀቂያ ሙዚቃ ልምራችሁ። መስፍን በቀለና ታደለ ሮባ ወደ ሀገር ቤት ይላሉ። እስከዚያው ድረስ በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን አባተና
አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። አድማጮች
የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው ወደ ሀገር ቤት እያልን ከመስፍን በቀለና ከታደለ ሮባ ጋር እንተዋችሁ። ጤና ይስጥልን።
ደህና ደህና